ያለንበት የሚያዚያ ወር የኦቲዝም ግንዛቤ ማስጨበጫ ወር በመባል ይታወቃል። በኢትዮጵያ ኦቲዝምን ጨምሮ ልዩ ልዩ እንክብካቤና ድጋፍ የሚሹ ወደ 23 ሚሊዮን የሚጠጉ ሰዎች ቢኖሩም በግንዛቤ ማነስና በአቅም ማጣት ምክንያት ለብዙ ችግሮች ተጋልጠዋል። በተለይ ኦቲዝም ተጠቂ የሆኑ ህፃናትን የማሳደግና የመንከባከብ ኃላፊነት ያለባቸው እናቶች ለብዙ ተግዳሮቶች የተጋለጡ ናቸው። ሰላም ጤና ይስጥልኝ እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ረቡዕ ሚያዝያ 12 2014 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመል። በዛሬው ዕለት ሰፋ ያለውን የአየር ክፍላችንን የሚወስደው እናትነትና ኦቲዝም በሚል ርዕስ የተዘጋጀው ውይይታችን ይሆናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናበርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም በማስተጋጀት ሀብታሙ ስዩም ከስቱዲዮ አብረውን ያመሻሉ። አሁን በቅድሚያ የእናንተን አስተያየትና ጥያቄዎች ወደምናስተናግድበት ውይይት ነው የምናልፈው። ኦቲዝምና እናትነት ውስጥ የኦቲዝም ተጠቂ የሆኑ ህፃናትን እንደየፍላጎታቸው የሚያስተምሩ አካታች ትምህርት ቤቶች በስፋት ባለመኖራቸው ለእንክብካቤ የሚያስፈልጋቸው ህፃናት ተገቢውን ድጋፍ እንደማያገኙ ባለሙያዎች ይናገራሉ። በማህበረሰቡ ዘንድ ባለው የግንዛቤ እጥረትና የአቅም ማነስ ምክንያትም ለበርካታ ችግሮች ይጋለጣሉ። በብዛት ጫናው የሚበረታው ደግሞ እናቶች ላይ ነው። ለዛሬ ኦቲዝምና እናትነት በሚል ርዕስ ለመወያየት ሁለት እናቶችንና አንድ ባለሙያ ጋብዘናል። እንግዶቻችን ሁሉም በወጣትነት የሚክልል ውስጥ ያሉ በመሆናቸውና አንቺ እንድላቸው በመጠየቁኝ መሰረት እቀጥላለሁ። በዛ የመጀመሪያው እናት ሰብለ ወንጌል አለበል ትባላለች። የአራት ልጆች እናትና የመጨረሻው የሁለት አመት ከዘጠኝ ወር ልጇ የኦቲዝም ተጠቂ ነው። ሁለተኛው እናት ፈቲያ አሚር ትባላለች። የኦቲዝም ተጠቂ ሆነች የዘጠኝ አመት ልጅ አለቻት። እንዲሁም የአይምሮ ህክምና ባለሙያና መምህር ወይዘሮ ማዓዛ መንክር አብራናለች። በቅድሚያ እንግዶቻችን በዚህ ውይይት ለመሳተፍ ፈቃደኛ ሆናችሁ ስለተገኛችሁ በጣም አመሰግናለሁ።
እናመሰግናለን።
ከአድማጮችና ከተመልካቾች ወደ መጣው ጥያቄ ከማለፋችን በፊት ሰብለ ካንቺ ልጀምርና ልጅሽ የኦቲዝም ተጠቂ መሆኗን ያወቅሽው እንዴት ነው? በወቅቱ የነበረሽ ግንዛቤስ ምን ይመስል ነበር?
እሺ፣ በጣም አመሰግናለሁ ስለነሽ ይሄንን ደስ ለሰጠሽኝ። በመጀመሪያ ያው እኔ እንግዲህ ልጄ ወንድ ነው፣ ቴድሮስ ይባላል። የሁለት አመት ከዘጠኝ ወር ልጅ ነው። ያወቅኩት እንዳጋጣሚ አንድ ዘመዴ ከቤት የመሳለ እንግድነት ልጅሽ የኮንሰንትሬሽን ዲፊሽንሲ ፕሮብሌም አለበት ስትለኝ፣ እሱንም እንግዲህ ምንም አዌርነሱ ስላልነበረኝ ግንዛቤ ስላልነበረኝ ተከራክሬያታለሁ። ልጄ ከኔ ጋር ይስቃል፣ ይጫወታል፣ ለምን እንደዛ ሽኝ ሁሉ ብዬ የተናገርኩበት ጊዜ ነበረ። ነገር ግን ወደ ሆስፒታል ይደሹ ሂጂ፣ ባለሙያ ጋር ሂጂ ባለች መሰረት በወሰድኩት ጊዜ የተነገረኝ ሰዓት የነበረኝ ውስጣዊ ስሜት በእውነት እንደ እናት ሆኖ ሁሉም ሰው ያውቀዋል እና ከባድ ነበር መቀበሉ። ነገር ግን እኔ ደግሞ ሌላም የማመሰግነው ዶክተር ዮናስ በጣም አበረታቶ ምንም ማለት እንዳልሆነ እና ከተሰራበት ልጁ ጥሩ ደረጃ እንደሚደርስ ሲነግረኝ ትንሽ ረፍት ማለት ይቻላል አግኝቻለሁ።
ፈቲያ፣ ወደ አንቺ ልምጣ። ያንቺ ልጅ አሁን ዘጠኝ ዓመት ሆኗታል እና ልጅሽን በማሳደጉ ሂደት ውስጥ ለእናትነት ፈታኝ የሆኑት ሁኔታዎች ምንድን ናቸው?
አመሰግናለሁ። በቅድሚያ ለእናትነት ከባድ ፈተናዎች አሉ። ኦቲዝም ያላቸው እናቶች በጣም የተለያዩ ፈተናዎች አሉ። አንደኛ ትምህርት ቤት ማለት ልጅን የማስተምርበት ትምህርት ቤት ያለማግኘት የተለያዩ ትምህርት ቤቶች በዚህ አካቶ ትምህርት ባለመኖሩ ልጄን መዝረግና የማስገባበት ትምህርት ቤት ነበር ያጣሁት።
የትምህርት ቤትን በተለይ አካታች ትምህርት ቤቶች ያለመኖርን ጉዳይ ወደ ኋላ ላይ እናነሳዋለን። አሁን በመጀመሪያ ከአድማጭ ወደ ቀረበልን ጥያቄ እንለፍ።
ሰላም እንዴት ዋላችሁ? ስሜ ዳናዊት አሰፋ ይባላል። ከዋሽንግተን ዲሲ አካባቢ ነው የምደውለው። የአራት አመት ልጅ አለችኝ። ኦቲስቲክ ዳያግኖሲሷን በሶስት አመቷ አውቃለሁ። ሶ ያለኝ ጥያቄ ምንድነው? የልጄ ኦቲዝም ሳይኖች አሏት። ማይልድ የሚባል ሳይን ነው ያላት እና ሁልጊዜ ምን ኮንፊውዥን አለኝ ልጅን ስፔሻል ኒድ ክላስ ውስጥ ወይም ደግሞ ከሌሎች ዲሰብሊቲ ካላቸው ልጆች ጋር ልኬ ላስተምራት ወይስ ደግሞ ሬጉላስ ኒውሮቲፒካል ወይም ደግሞ ከኖርማል ልጆች ጋር ብልካት ሞር ቤነፊት ታደርጋለች። ምክንያቱም ከኖርማል ልጆች ጋር ብትውል ሞር ከነሱ ነገሮችን ኮፒ ታደርጋለች ብዬ አስባለሁ እና ጥያቄ ምንድን ነው? ልጅን ከየትኛው በኩል ላካት? ሁለተኛው ጥያቄ ደግሞ እኔ የልጄን ሳይኖች ያየሁት በሁለት አመቷ ነበረ እና ድናያል ላይ ስለነበርኩኝ እስከ ሶስት አመቷ ድረስ ዳያግኖሲስ አላገኘችም እና ይቆጨኛል። ምክንያቱም አሁን በምታገኘው ቴራፒዎች ብዙ ለውጦች እያየሁ ስለሆነ እና ምንድነው ጥያቄ ልጄ ላይ የነበረው ሞስት ሁሉንም ሳይኖች አንድ ጓደኛዬ ልጅ ላይ አያለው ያለሁት እያየሁትን ይሄ ነው የልጅሽ ችግር የኔ አይነት ይመስላል ብዬ ለመናገር በጣም ከበደኝ። ምክንያቱም አንደኛ ምንድነው ያው አሟረተችብኝ ልጄ ላይ ደግሞ ክፉ ተመኘችብኝ ብላ እንዳታስብ ፈራሁኝ። የጓደኝነታችንን ሉዝ እንዳላረግ ፈርቻለሁ እና አንደኛ ምን ያሳስበኛል ልጁን የሚያጣው ጊዜ ያሳስበኛል። ቶሎ ዳያግኖስ ሲደረግ ቶሎ እርዳታ ያገኛል ብዬ አስባለሁ እና እንዴት ላድርግ? ለዚች ጓደኛዬ ልናገር ወይስ ዝም ልበል እና ራሷ ፋይንድ አውት በምታደርገው ሰዓት ፋይንድ አውት ታደርግ? እሱ ነው ሁለተኛ ጥያቄ። አመሰግናለሁ።
እንግዲህ እንደሰማነው ዳናዊት ሁለት ጥያቄ ነው ያላት። የመጀመሪያው የባለሙያ ምክር የሚፈልግ በመሆኑ ወይዘሮ ማዛ ወደ አንቺ ልምጣ። ምን አይነት ትምህርት ቤት ልጅን ላስተምራት ነው ያለችው?
እሺ ጥያቄውን አዳምጫለሁ። ሰው ልጆች ጤናማ የሚባሉ በርካታ የሆኑ የማህበራዊ የቋንቋና የተለያዩ ክህሎቶች አሏቸው። ስለዚህ እድሉና ሁኔታዎች የሚፈቅዱ ከሆነ ተካቶ ቢማር ልጇ ተጠቃሚ ይሆናል። ምክንያቱም ለሱ እድሜ ተገቢና አስፈላጊ የሆኑ ባህሪያትን ከአቻኩዮቹ ያለምንም ተጨማሪ ስልጠና የሚያገኛቸው ብዙ ነገሮች አሉ። ማህበራዊ ግንኙነት ማድረግ፣ ተራ መጠበቅ፣ ሰላምታ መለዋወጥ፣ ቋንቋ፣ መዝሙር፣ ጨዋታ የመሳሰሉትን ነገሮች ኒውሮቲፒካል ከምንላቸው እሷ እንደገለጠችው ከእነሱ ያለምንም ተጨማሪ ስልጠና እንዲያገኝ ስለሚያግዘው አብሮ ቢሆንና በተጨማሪነት ግን ለሱ ለፍላጎቱ በቀጥታ ደግሞ ሊሰሩ የሚገባቸው ቴራፒዎችን የሚያገኝበት እድል ቢመቻችለት ተጠቃሚ ይሆናል ብዬ አስባለሁ።
እያድማጫችን ሁለተኛ ጥያቄ ደግሞ ልጇ ኦቲዝም እንዳለባት ላልተረዳች ጓደኛዋ መንገር ፈራሁ ነው የምትለው እና ያማረጥኩባት ይመስላታል ትላለች። ዝም ማለቷ ደግሞ ልጇ ሕክምና እንዳያገኝ ያደርገዋል የሚል ስጋትም አላት። ሁለተኛው ጥያቄ ሲዘጋጅልም ፈቲያ በዚህ ላይ ምን ትያለሽ ካለሽ ልምድ በመነሳት?
ምንም ማህበራዊ የሆነ ነገር ሊቋረጥ አይችልም። ይህ ነገር ዘመን ደረማ ይሄ ከፈጣሪ የመጣ ነው እንጂ በራሷ ፍላጎት የመጣ ነገር አይደለም። እና ነግራት እንደውም ስለ ኦቲዝም ምንነት በደንብ ብታስረዳት የበለጠ መግባባት ሊፈጠር ይመስለኛል።
ሰብለስ በዚህ ላይ የምጠምረው ሀሳብ ይኖርሻል?
አዎ እውነት ነው። እኔ የምንለው ምንድን ነው እቺ ዘመዴ ለእኔ ባትነግረኝ ልጅ አሁን ያለበት ደረጃ አይደርስም ነበረ። ስለዚህ ምንድን ነው የሚሻለው? አሁን መጀመሪያ ኢንትሮዲስ አድርጋት እንዲህ አይነት ነገር አለ እንደዚህ አይነት ነገር አለ ብላ በቪዲዮም በተለያየ ነገር ትንሽ አዌርነስ ስጣትና ከዛም በኋላ አስፈላጊም ከሆነ ልጁን ወስዳ አብራት ታጠገቧ ሆና ዳያግኖስ የሚሰራበት ሆስፒታል ሴንተር ወስዳ ይህንን ነገር ማድረግ አለባት። ይሄ ነው ኃላፊነታችን እኮ እያንዳንዳችን ኃላፊነት፣ ሌላውን ማሳወቅ፣ ሌላውን ልጅ መርዳት። ስለዚህ አንቺም እናት ነሽ፣ የልጁ እናት ነሽ እና ፕሊዝ ምንም አትፍሪ፣ ንገሪያት፣ እየረዳሻት ነው የምለው እኔ።
እሺ አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን በኦቲዝምና እናትነት ዙሪያ የምናደርገውን ውይይት ነው። ከአዲስ አበባ የሚገኝ ሌላ አድማጭ ያደረሰን ጥያቄ አለ። ንጉስ ወደ ጥያቄው እንለፍ።
አዳፍ ታደሰ ባላለሁ የምኖረው አዲስ አበባ ነው። እንጠይቀው ጥያቄ ኦቲዝም ደረጃው ይለያያል ወይ? ኦቲዝም ያለባቸው ምናልባት ከእርገት ጋር ተያይዞ የሰውነት መዳበርን ሲኖር ምናልባት የአይምሮ ውስንነቱ እየቀነሰ የመምጣት እድል አለ ወይ የሚለው፣ ሁለተኛ ከእናቶች ጋር ተያያዘ በኢትዮጵያም የኦቲዝም ሴንተር ምናምን ተቋቁሟል። ግን ብዙ ጊዜ የኦቲዝም ላይ የሚሰሩ ህጻናቶቹን ወይም የኦቲዝም ተጠቂዎቹን ሰዎች ነው እየተንከባከብንና ትኩረት አድርገን የምንሰራውና ወላጆችን አንድ ላይ የማደራጀትና ስለዚህ የሚወያዩበት መንገድ ትሪት የምናረግበት መንገድ እንዴት አድርገን ማመቻቸት እንችላለን የሚል ጥያቄ ነው የምጠይቀው።
ሰብለ ጥያቄውን እንደሰማሹ እናቶች ምን አይነት ድጋፍ ያስፈልጋቸዋል? ምን አይነት ተግዳሮቶችስ ያለባቸው?
እንግዲህ ያው እንደ እናት ችግሩ ከበድ ያለ ነው። በተለይ ኢትዮጵያዊ እናቶች ከልጆቻችን ጋር አንድ ስትሮንግ የሆነ አታችመንት ስላለን መረዳት፣ ህብረተሰቡ አዌርነስ ሊኖረው ይገባል። በተቻለ መጠን መንግስትን በዚህ ላይ ቢሰራበት በሚዲያ በፌደራሽነት ባላቸው ተቋማት ቢነገርልን፣ ሌላ ደግሞ እኛ እናቶች ፕሮዳክቲቭ ብንሆን። ይሄ ምንድን ነው የምለው፣ ትምህርት ቤቶቹ እኛን ያሳትፉ። ምክንያቱም ብዙ ጊዜ ቤት ነው የምንቀመጠው፣ ልጆቻችን ይዘን ነው የምንቀመጠው እና ትምህርት ቤትም አብረን ሂደን ያለውን ነገር ብናይ አትሊስት ቤት ውስጥ መርዳት እንችላለን። ሌላም ደግሞ ነገሮችን ማቴሪያሎችን ቢመቻችሁልን፣ የትሬኒንግ ሴንተሮች ቢደረጉልን ችግራችንን ከፍተኛ ነው። ምክንያቱም ልጆቻችንን ለማብቃት ጊዜ፣ ሰዓት፣ የሰው እርዳታ ያስፈልገናል።
ምናልባት ማዕዛብ ኦቲዝም ደረጃው ልዩነት አለ ወይ የሚል ጥያቄም አለ። አጠር ያለ ምናልባት በሱ ላይ አስተያየት ሰጥተን ወደሚቀጥለው ጥያቄ እናልፋለን።
መልካም። አዎ፣ ኦቲዝም ሶስት ደረጃዎች አሉት። የመጀመሪያው በጣም መጠነኛ የሆኑ ምልክቶች፣ መናገር የሚችሉና አንዳንድ ራሳቸውን ማገዝ የሚችሉ፣ ይሄኛውን ማይልድ ወይም ደግሞ በጣም ዝቅ ያለ የኦቲዝም ምልክት እንለዋለን። ሁለተኛው ደግሞ መካከለኛ፣ ብዙ ቸጋሪና ወጣ ያሉ ባህሪ ያላቸው ግን በቋንቋም ገና ራሳቸውን መግለጽ ያልጀመሩ፣ ራሳቸውን ማገዝ ያልጀመሩ ናቸው። ሶስተኛው ደግሞ ከበድ ያለ ወይም ሲቪየር ፎርም ኦፍ ኦቲዝም የምንለው ነው። ይሄ ተጨማሪ የባህሪ ራስን የመጉዳት አካባቢ ያሉትን ሰዎችን እንዲሁ የመጉዳት የማወቅ ነገሮች በተደራራቢነት ያሏቸው ሲሆኑ ኦቲዝም ያው ከበድ ያለ ነው እንላለን ማለት ነው። እና ኦቲዝም ደረጃ አለው። ግን እዚህ ጋር ምንድን ነው የአይምሮ ውስንነት ሳይሆን ኦቲዝም ነገሮችን በተለየ መንገድ መረዳት በሚለው ቢታይ ጥሩ ነው እያስባለሁ።
ጥሩ ሀሳብ ነው። አሁንም ከአዲስ አበባ የመጣ በተለይ አካታች ትምህርት ቤቶችን የተመለከተ አንድ አስተያየት አለ፣ እሱን እንስማ።
ስሜ መዝገቡ አብዩ ይባላል። በበጎ አድራጎት ድርጅት በአዲስ አበባ አካል ጉዳተኞች ላይ የሚሰራው ነው የምገኘው። እና ማንኛውም ወላጅ የአእምሮ እድገት ውስንነት ኦቲዝም ያለባቸውን ልጆች በትምህርት ቤት ላይ እንዲያመጣ መንግስትም የወረዳው የትምህርት ጽሕፈት ቤት ኃላፊዎች በትምህርት ቤት ያሉ እነዚህ ልጆች የመማር መብት ስላላቸው ሁሉም ተባባሪ እንዲሆን በሀገሮችን ውስጥ ያሉ በውጭም ያሉ በተባባሪ ግለሰቦች ይህንን ድጋፍ እንዲያደርጉላቸው በየትምህርት ቤቱ ማቴሪያል፣ ስፔሻል ክላስ መክፈት፣ እንደዚህ የመሳሰሉትን ቢያደርጉላለው። እናቶች ጠንካራ ሆነው በእነዚህ ልጆች መወለድ መደናገጥ ምናምንና ማፈር ሳይሆን ጠንክ ዳር ድረስ አንኳክቶ ዳር ድረስ ሄደው ልጆቻቸው እንዲማሩ ትምህርት እንዲገቡ ማድረግ አለባቸው። አመሰግናለሁ።
ማዛ ወደ አንቺ ነው የምመጣው። አድማጫችን እንዳነሱት በኦቲዝም ሆነ በሌላ ምክንያት ልዩ ፍላጎት ያላቸው ህጻናት ትምህርት የማግኘት እድላቸው ምን ያክል ነው? በኢትዮጵያ ያሉ ትምህርት ቤቶችስ ምን ያክል አካታች ናቸው? ያቀረችን ጥቂት ደቂቃ እችንን መልስና እናጠናቅቃለን።
መልካም። ያው በመንግስት እንደ ፖሊሲ አካቶ መተግበር አለበት የሚል ነገር አለ፣ ይነገራልም እንዲተገበርም ግፊት አለ በመንግስት በኩል። ግን ምንድነው አካቶ የሰው ኃይል ይፈልጋል። በልዩ ፍላጎት መምህርነት የተለጠኑ መምህራን ይፈልጋል፣ አቅርቦት ይፈልጋል፣ እንደገና ግንዛቤ ይፈልጋል። እና ከነዚህ መሟላት አለመኖር የተነሳ እየተተገበረ ነው በቂ ነው ብዬ አላስብም። አንዱ ወላጆች ላይ ተጽዕኖ ከሚፈጥር ከሚያስጨንቀው አንዱ ምንድነው መንግስት በጉዳዩ ላይ እየሰራ ስላልሆነ ግለሰቦች ልዩ ድጋፍ የሚፈልግ ልጅ ሲገጥማቸው በግለሰብ ደረጃ ነው ችግሩን የሚጋፈጡት። እንጂ መንግስት ጋር ወስደው ከመንግስት ድጋፍ አያገኙም እና አካቶ የሚለው በሐሳብ ደረጃ እንጂ በትግበራ ደረጃ ግን የተሟላና ወይም ደግሞ አስፈላጊ አቅርቦትና ድጋፍ ባለው መንገድ እየተደረገ ነው ብዬ ማለት አልችልም። እኔ በሙያው እና ስራው ላይ እንዳለ ሰው
በጣም ነው የማመሰግነው። እንግዲህ አድማጮች ባለን ሰዓት እጥረት ምክንያት በእናቶችና ኦቲዝም ዙሪያ ስናደርግ የነበረውን ውይይት በዚሁ እናጠናቀቃለን። በስልክ በስቱዲዮ አብረው የተገኙትን እናቶች እና የባለሙያ እንዲሁም ጥያቄያቸውንና አስተያየታቸውን ያደረሱን አድማጮች ከልብ አመሰግናለሁ። በመጪው አርብ ደግሞ በውጭ የሚኖሩ ኢትዮጵያውያን በአለም በምን መልኩ እንደሚያ ሳልፉ የሚዳስስ ውይይት ይኖረናል። እንደተለመደው ጥያቄያችሁንና አስተያየቶቻችሁን በመላክ እንድትሳተፉ ኮዲዮን እንጋብዛለን። ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ወደ ተከታዩ መሰናዷችን ነው የምናልፈው። በዌስተርን ዩኒየን ፋውንዴሽን ድጋፍ በየአመቱ በካናዳ የሚዘጋጀው የምርጥ ስደተኞች ሽልማት ዘንድሮ በሰኔ ወር ላይ ለ14ኛ ጊዜ ይካሄዳል። ሽልማቱ በስደት ወደ ካናዳ ሄደው ለስኬት የበቁና ከራሳቸው አልፈው ለሌሎች ድምጽ መሆን ለቻሉ ሰዎች የተዘጋጀ ሲሆን ዘንድሮ እጩ ሆነው ከቀረቡ 25 ሰዎች መካከል አንዷ ኢትዮጵያዊቷ መሰረት ኃይለ ኢየሱስ ናት። ለ10 አመት በካናዳ ኖሮቹ መሰረት ሴቶች ኢኮኖሚያዊ ፍትህ እንዲያገኙና ራሳቸውን እንዲችሉ የሚንቀሳቀስ ካናዲያን ሴንተር ፎር ወመንስ ኢምፓወርመንት የተሰኘ ተቋም ስራ አስኪያጅ ስትሆን በጤና አገልግሎት ተደራሽነት ዙሪያም ትሰራለች። ከመሰረት ጋር በምትሰራቸው ስራዎች ዙሪያ ቆይታ አድርገናል። ሴቶች በኢኮኖሚ ራሳቸውን እንዳይችሉ የሚያደርጉ ማነቆችን ከምታብራራበት ይጀምራል።
አንደኛው ነገር ሴቶች በራሳቸው ኢኮኖሚያቸውን እንዳያሳድጉ የሚያደርጉ ተግዳሮቶች ናቸው። ለምሳሌ ሴቶች የባንክ አካውንት እንዳይኖራቸው የሚያደርጉ ሁኔታዎች፣ ገንዘባቸውን፣ ንብረታቸውን፣ ራሳቸውን፣ እውቀታቸውን እንዳያሳድጉ የሚያደርጉ ሁኔታዎች እና እንደዛ ሁኔታዎች ደግሞ ከህግና ከፖሊሲ ጋር የሚያያዙ ናቸው። ለምሳሌ ካናዳ ላይ በጣት ውስጥ ያለው ሁኔታዎቻችን ይቸገራሉ ያንን ነገር ለማድረግ እና ያሁን አድማነቅ ሆነው ከጥቃት ሞተው ህይወታቸውን እንዳይመሰረቱ የሚያደርግ ተግዳሮት ነው እና አንዱ ይሄ ነው። ሌላው ነገር ደግሞ ምንድን ነው? እንግዲህ በዓለም ላይ በተለይ ባደጉና ደግሞ መካከለኛ ገቢ ባላቸው ሀገሮች ላይ ይሄ እንግዲህ እዚህ ሀገር ላይ በእንግሊዝኛ ልጠቀም ይቅርታ፣ ሶሻል ፕሮቴክሽን የሚባለው ነገር ላይ ሴቶችን ሶሻል የሆኑትን ነገሮቻቸውን በህግና በፖሊሲ መደገፍ ነው። ብዙ ጊዜ የሴቶች ስራ ገንዘብ ሳይገኝባቸው የምንሰራቸው ስራዎች አሉ። ገንዘብ ማያስገኘዋል። ለምሳሌ ልጅ ማሳደግ ሊሆን ይችላል፣ ወይ ሱፍ ማድረግ ሊሆን ይችላል። እነዚህ ስራዎች አይከፈልባቸውም፣ ግን እንደ ተከፋይ ስራ ሴቷ የምታደርገው ነገር ሪኮግናይዝ ማለት ትልቅ ነገር ነው። ለምሳሌ አንድ ሴት ጠዋት ተነስታ ልጇን አብታ መፍትሄ ሸኝታ ቤት መታ ካርጋ እንግዲህ በአገር ቤትን ሰብሳ አስተማርታ ስትጀምሪ ሰዓቱ 10-17 ሰዓት በላይ ነው የሚፈጀው እና ሴቷን ብትሰራ እነዚህ ነገሮች አሁን እየሰራች ነው ገንዘብ ግን አታገኝበትም። እንዲህ አይነት ፖሊሲዎች ሰፖርት ማድረግ መቻል አለባቸው። አንፔድ የሆነ ስራንም ሪኮግናይዝ ማድረግ እንደ ስራ አንድ ይሄ ፖሊሲ ነገር ነው።
ያሁን እነዚህ ጠቀሻቸው ማነቆች አንዳንድ ጊዜ እርስ በርሳቸው የተሳሰሩን በህጎች በፖሊሲዎች እንዳሱ የተደገፉ ናቸው እና አንቺ ደግሞ ከህግ አውጪዎችና ከህግ አስፈጻሚዎች ጋር ታች ወርደሽ ደግሞ ከቀጥታ ከተጎጁ ማህበረሰብ ከሴቶቹ ጋር ተሰሪያለሽ። በዚህ በሁለቱ መካከል ያለውን ድልድይ ማጥበብች ያለው ሲያለሽ እስካሁን ድረስ ውጤት ያስገኙ ስራዎች የሚያቸው ስራዎች አሉ?
እንግዲህ ከህግ አውጪ አካላት ጋር ስራውን እንዲሰራ ከሚያደርጉ ለምሳሌ ገንዘብ በጀት ከሚበጅቱ ሰዎች ጋር ድምፅሽን ከፍ አድርገሽ ለመናገር ግዴታ በዚህ ጉዳይ ላይ የተጎዳውን ሰው ማወቅ አለብሽ፣ ያለበት ሁኔታ ማወቅ አለብሽ። የዛ ሰው ድምፅ ደግሞ ወሳኝነት አለ። እኔ እንግዲህ ያ ሁለቱን ግሩፕ ይዤ ነው እየሰራ ያለሁት። በችግሩ ምክንያት እንግዲህ ምን አድርገሻል ለሚለው ያ እንግዲህ ካናዳ ውስጥ የመጀመሪያውን ኢኮኖሚክ ጀስቲስ የሪሰርች ፕሮጀክት ጀምረናል። ምክንያቱም ዳታ ጥናት ወሳኝነት አለው። ብዙ ህጎችን ለመቀየር አድቮኬት ለማድረግ ቁጥርና ዳታን ሳትሽ ድምፅ ማንሳት አትችይም ቦታ ላይ እና ያን ለማድረግ ያው ጥናት ወሳኝነት አድርገናል። ሁለተኛ ነገር ህግ አውጭ አካላቶች ብቻ ሳይሆኑ መስተዳደሮች ገቨርንመንት ላይ ያሉ መንግስት ጋር ያሉ የሚሰሩ ሰዎችን ለማምጣት ትክክለኛ አዌርነስ ለማምጣት የተለያዩ የፖሊሲ ስራዎች ፖሊሲዎች ዘመን የተለያዩ ነገሮች ላይ መሳተፍ እንዲያይ ነገሮች ሰርተናል። ከዛ ደግሞ በአገር ደረጃ ደግሞ የሴቶች መድረክ ከጥቃት የተያዘው የናሽናል አክሽን ፕላን ሲወጥ 10 ዓመት አንደኛ ፕሮጀክት ነበርኩኝ። ለመጀመሪያ ጊዜ ኢኮኖሚ ጀስቲስ እንዲካተት አድርገናል። ከዚህ ጋር ለምሳሌ ሌላው የመጀመሪያ ስቴት መስተማት ነው። ሁለት ሪኮግናይዝ ነው። ሶስት ፈንድ ማግኘት ነው። እና እዛ ሁሉ ላይ ደርሰናል። እና አይ ቲንክ ያንን እያደረግን ያለ ነው።
ማንኛውም ሰው ከየትም ይምጣ ከየትም ያለ ልዩነት የጤና አገልግሎት እንዲያገኝ በሚችልበት ጉዳይ ላይም ትሰሪያለሽ። ስደተኞች ለጤና አገልግሎት ያላቸው ተደራሽነት ምን ይመስላል?
ሚካንቶች እዚህ ሀገር ስንመጣ ኢቨን እዚህ የሚቆየ ነው ብናያቸው እንዲያንድ ነገሮች የቋንቋ ችግር ሊሆን ይችላል። ምርታች ነው። ከዛ በተጨማሪ ደግሞ ያለውንም ሪሶርሶች አለማወቅ፣ የእውቀት ማጣት፣ የቤተሰብ ያለው የሚለውን ነገር ያለማወቅ ነው። ሁለተኛ ነገር ወደ ስነ ልቦና ስትመጪ ደግሞ የስነ ልቦና ችግር ትልቅ አድሮና መገለል አለ በኛ ማህበረሰብ። እንደምንም አናየው፣ እንደ ስንፍና ነው የምናየው። ያ ነገር እንዳንሄድ ያደርገናል። ከዛ በተጨማሪ ጊዜ ወደ ጤና ተቋሞች ደግሞ ስትመጪ የእኛን ካልቸር ባማከለ መልኩ የእኛን ባህል ባማከለ ኮርስ ባህል ላይሆን ይችላል። እኔ የመጣሁበትን ሁናቴ ለምሳሌ ከጦርነት አካባቢ የመጣው ሰው ከሆንኩኝ፣ ረፊቲስ ብዙ አመት ኖሬ ከሆነ የመጣው ሰው ከሆንኩኝ ያንን ያማከለ ኮንቴክስት ያላቸው ቴራፒስቶች ያስፈልጉናል። ያ ብዙ ጊዜ አታገኝ። ጥቁር የሆነ ለምሳሌ አበሻ ሚረጭ ሲ አማርኛ የሚያወራ ቢሆን የተሻለ እንትን ላለው እና ያ ነገር ትልቅ ችግር ነው ብዙ ጊዜ ለብዙ ሰዎቻችን ማለት ነው። እና እንግዲህ አሁን እዚህ ሀገር ላይ ብዙ የሆኑ ቴራፒስቶች ብዙ ሊመጡ አድቮኬት እናደርጋለን በተለያየ መልኩ። ወጣቶችን ደግሞ ስታይ ዘረኝነት የምታውቀው ነገር ነው። ጥቁር ስለሆኑ ብዙ አይነት ነገር ነው ሌብል የሚደረጉት እዚህ ሀገር ላይ። 3-4 ሆነው የ15-16 ልጅ ወጣት ጥቁር ኳስ ይዘው ቢቆም ፖሊስ ቤዝ ኦቭሮ ቤት እንደሚያቸው ታውቂያለሽ። ጋን ጥቁር ናቸው፣ ሌቦች ናቸው፣ ድራግ የሚፈጽሙ ነው፣ ወጣቶች ናቸው። እና ወጣቶች ልጆቻችን ተጨንቀው ነው የሚኖሩት። ሳሁኑ የሚያው ፕላን ሆን የለበትም። እና ይሄ በጣም ብዙ ነገር አፌክት የሚያደርገው እነዚህ ነገር ነው የማይደረው። እንግዲህ ሞር አንቲሮሲዝም ታርጌት ያደረገ ስራ ነው እንዳልኩሽ። ሬስ ትልቅሽ ስለሆነ እዚህ ሀገር ላይ ያደርገ ሀገር ላይ ደግሞ ጤናን ጥራት መጠበቅ አንጻር ሲስተም ስራዎች አሁን ለምሳሌ እንዳልኩሽ የእናቶች ጤናን ከማሳደግ አንጻር፣ የህፃናቶችን ጤናን ከማሳደግ አንጻር የሚሰሩ ኳሊቲ ላይ ፎከስ ያደርጉ ስራዎች ላይ ሲስተም ላይ ሞድ እያደረግኩ ያለን ስ
ማተርኒቲ ቱዴይ የተሰኘ በተለይ ደግሞ የአፍሪካ ሴቶች በእርግዝና ወይም በወሊድ ጊዜ የተሻለ ሕክምና የሕክምና አገልግሎት እንዲያገኙ የሚያደርግ ተቋምም መስራች ነች።
በጣም ኢትዮጵያ በጣም ገጠር ተደራሽነት የሌለ ውሃ መፋት ስልክ የሌለበት ቦታ እናቶችን አዋልጃለሁ። በዛ ሰዓት ላይ የሴቶችን ችግር አይቶ እየተረዳ ከዛ በኋላ እናቶች መተለም የሞታርሲ ትራንስፖርት የለም፣ አቅም የለም፣ ኢኮኖሚ ዞር ዞር ኢኩዊቲ ነገር አለ። እርግዝና የሞት ፍርድ መሆን የለበት። እዚህ ሀገር ላይ ስትኖሪ ታውቂያለሽ፣ ህመም እንዳይሰማሽ እንዴት እንደሚጨነቁ። ግን ስለዚህ መሞት ማለት ሶሻል ኢንጀስቲስ ነው። በሲስተም ምክንያት እንደዛ መሆኑ እንደዛ እንደናት ማለት ስላረገስ መሆን የለብኝ። እርግዝና እናት ኤክስቲናት ልታረገው የሚገባ ደስተኛ ይወርደው የሚለው የሚያደርግ ነገር ነው። ግን እናት እየፈራች እሞታለሁ እያለች ፊልም ማድረግ ለጥቅኞ በጣም ልብ ይሰራል። ስታስብ እንደሴት ማለት ነው። እና ይሄ ልቤ ውስጥ አለ። እና ወደ ፊትም ፐርሶናል የሚፈልገው መስራት የሚፈልገው ነገር ነው። ይህ ማለት ደግሞ እናት ብቻ ሳይሆን እናት አለች ማለት ሌሎች ልጆቿን ታሳድጋለች፣ ባሏንም ትንከባከባለች፣ አገርን ትመራለች አይደል? እና ይሄ ወሳኝ ነገር ስለሆነ ነው ሞር አሁን ኢኩዊቲ ላይ ፎከስ አድርጌ ኢንተረስት የሚሆነው።
አሁን ደግሞ ዌስተርን ዩኒየን በሰኔ ወር ለሚያካሄደው 14ኛ ዙር የምርጥ ስደተኛ ሽልማት እጩ ሆንሻል። ከምድል እንመኝሻለን። ለዛሬው በጣም እናመሰግናለን።
በጣም አመሰግናለሁ ስለጋበዛችሁኝ። መልካም ጊዜ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። የተከታዩ ዘገባችን ደግሞ ወደ ብራዚል ነው የምናልፈው። እያንዳንዱ ጣባሳ የራሱ የሆነ አሳዛኝ ወይም አስከፊ ታሪክ አለው። ተከታዩ ዘገባ ታዲያ በብራዚል ጣባሳ ያለባቸው ሴቶች ጣባሳቸውን እንዴት በንቅሳት እንደሚያስውብ ያስቀኛናል። ኤደን ገረመው እንደሚከተለው አሰናድተዋለች።
ቫለሪያ ፌስታ የህይወቷ ያለፈው ክፍል ጣባሳ ትቶላት አልፏል። ይሁንና ጣባሳውን ለመርሳት ሁሌም ተሞክራለች። ቫለሪያ ፌስታ
አንዳንዴ ጣባሳዬን ላለማየት ሞክራለሁ። ብዙ ጊዜም አላየውም ማለት እችላለሁ። ይሄ ነገር የኔ አይደለም፣ ግን ደግሞ የህይወቴ አካል ሆኗል።
በሌላ በኩል የንቅሳት ባለሙያዋ ካርላ ሜንዴዝ ደግሞ ንቅሳት ይህንን ያለፈ ጠባሳ ለመርሳት መፍትሄ ሊሆን ይችላል ትላለች።
ሰዎች ሊያስታውሷቸው የማይሿቸውና መጥፎ የሆነ ትውስታን የሚፈጥሩባቸው ሊያስወግዷቸው የሚሹትን የሰውነት ጠባሳ በመቀየር ሰዎችን ማገዝ እንደምችል ተረዳው። እኔ እነዚህ ሰዎች በሳምንት ጥቂት ቀናት ከስራ ሰዓቴ ላይ ቀንሼ ነው የምሰጣቸው። ይሄ ደግሞ ምንም ዋጋ ያስወጣኝም። በዚህ የተነሳ ይህን ለስራት ነው ፕሮጀክት የቀረጽኩት።
በሰውነታቸው ላይ ጠባሳ ላለባቸውና ያለፈ ታሪካቸውን መርሳት ለሚሹ ሴቶች የነጻ የሰውነት ላይ ንቅሳት አገልግሎት የምትሰጠው ካርላ ሜንዴዝ በአሁን ሰዓት ለብዙ ሴቶች በትርፍ ጊዜዋ ጠባሳቸውን የሚሸፍን እንዲሁም የሚያስውብ ንቅሳት እየሰራች ትገኛለች። ከነዚህ ሴቶች መካከል አንዷ የሆነችው ሊሊያና ደ ኦሊቬራ ስለዚህ ጉዳይ እንዴት ትላለች?
አሚጋ አቪዳ
ይህን ቅሳት ህይወት ዘርቶብኛል ማለት እችላለሁ። ደግሜ ሴት እንደሆንኩ፣ ደግሜ እናት እንደሆንኩ፣ ደግሜ ጓደኛ መሆን እንደቻልኩ ይሰማኛል። ይህ ህይወት ነው። ይሄ ዛሬ አዲስ ሌላ ህይወት መጀመሪያን ያሳያል።
ካርላ ሜንዴዝ በዚህ ስራ ላይ የከበዳት ነገር በጠባሳው ቅርጽ የንቅሳት ንድፍ መፈለጉ ነው ትላለች።
ይህን ቅስቀሳ አላማው ጣባሳውን በመርፌ መሸፈኑ ብቻ አይደለም። በውጤቱ እያንዳንዷ ንድፍና የስነ ውበት ምርጫ ጠልቆ የገባውን የጣባሳ ክፍል አሳምሮ መሸፈኑ ነው። አብዛኛውን ጊዜም የሚከብደኝ ስራው ሳይሆን ቆንጆና ተስማሚ ንድፍ መፈለጉ ነው።
ሰውነቷ ላይ ያለውን ጣባሳ የሸፈነችው ቫለሪያ ፌስታ ታዲያ በተሰራላት ንቅሳት እጅግ ደስተኛ ናት።
ቆንጆ ይሆናል ብዬ አስቤ ነበር፣ ነገር ግን እንዲህ ያምራል ብዬ አልጠበቅኩም ነበር። ይሄ የማይታመን ነው። ካርላ ሜንዴዝ ማለት ባለወርቃማ ጸጉር መልአክ ናት።
ካርላ ሜንዴዝ ታዲያ እነዚህ አስተያየቶችና እነዚህ ስሜቶች የበለጠ እንድትሰራ ያበረታቱኛል ትላለች።
ጥበብ የሰዎችን ህይወት መቀየር ትችላለች። ይሄ በአይን የሚታይ ነገር ነው። ሰዎች ነፍሳቸው ትበራለች፣ ይደሰታሉ። እንዲህ ያሉ ሰዓታትና ቅጽበቶች ታዲያ የሰዎችን ህይወት በበጎ መለወጥ እንደቻልኩ ስለሚያሳዩኝ በበጎ ስራዬ በፕሮጀክቴ እንድቀጥል ያበረታቱኛል። ናቸው ዝግጅቶች ተጠናቀቁ። አብረናችሁ ምሽተናል። ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ ምሽት ስመኝሽ ቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ @VOA አማሪክ ላይ በማድረግ ልታደርሱን ትችላላችሁ። ሲወድር በየለቱ ከምሽቱ 2 ሰዓት ከአሜሪካ ድምጽ ራዲዮ እንተላለፋለን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ነገ ተገናኘን። መልካም ምሽት።